the voice of America. በመጀመሪያ ደረጃ አቶ ልደቱ አያሌው፣ አቶ ሙላቱ ገመቹ ለትብብራችሁና ለጊዜያችሁ እናመሰግናለን። አሁን በቅርቡ ኢሃደግ ከተቃዋሚ ድርጅቶች ጋር የመደራደር ፍላጎት እንዳለው ገልጿል። በዛ መሰረትም ኢሃደግና ተቃዋሚ ድርጅቶች በምን መልክ ከሄድ ድርድሩ በሚሉ ነጥቦች ላይ እንደተስማሙ ተገልጿልና እስቲ ስለዛ ብታብራሩልን። በአቶ ልደቱ ልጀምር።
እንዳልሽው ይሄ ወቅታዊ ሀገራችን ሁኔታ ይሄ ፖለቲካ ጥብጡ ከተፈጠረ በኋላ በተደጋጋሚ ለድርድር ዝግጁ ነው ሲል ቆይቶ፣ ግን በጣም ዘግይቶ አሁን የውስጥ ግምገማውን እየጨረስኩ ነው ባለበት ሰዓት በተቃዋሚ ፓርቲዎች የሚደራደር የጥሪ ደብዳቤ አቅርቧል። ከፓርቲዎቹ ጋር የመጀመሪያ ግንኙነት ተደርጓል። ድርድሩ እንዴት መሄድ አለበት በሚለው ጉዳይ አንዳንድ የመነሻ ውይይቶች ተካሂደው በዛ ጉዳይ ላይ ቀጣይ ውይይት ለማድረግ ቀጠሮ ተይዞ ነው የተለያዩት።
መነሻ ውይይቶቹ ያብራሩልን ይችላሉ ወይም ሊገልጹልን ይችላሉ ምን መልክ እንደነበራቸው? አቶ ሙላቱ።
ልክ አቶ ልደቱ እንዳሉት ውይይት ተደርጓል። ይሄ ስምምነት ማምጣትና ለሀገሪቷ ሰላም ለመፍጠር የተቃዋሚ ቡድኖች አንድ ላይ ተወያይቶ ሰላም እንዲፈጥሩ የኛ ፓርቲያችን እና መድረክም ጭምር ከአሁን በፊት ብዙ ውቶታ አድርገናል፣ ብዙ ጥረት አድርገናል በበኩላችን። አሁንም መንግስት እንግዲህ ጥልቅ ተሃድሶ አካሂጄ ከተቃዋሚ አካላት ጋር ለመደራደር ዝግጁ ነኝ ብሏል። ይሄ አዎንታውን በበጎ ጎን ነው የምንቀበለው። ይሁን እንጂ በውይይቱ ውስጥ የተነሱት የታሰሩ የፖለቲካ ፓርቲ አባላትና መሪዎችን ጭምር እንዲሁም አሁን ያለው የአስቸኳይ ጊዜ አዋጅ ይሄንን ውይይት ማለት ፓርቲዎች ውይይት በሚያደርጉበት ጊዜ ህዝብን የአባሎቻቸውን መሰብሰብ ከህዝብ ጋር መወያየትም የግዴታ ስለሚያስፈልግ እነዚህ ሁሉ ማነቆ ሊሆኑ ይችላሉ። በህገ መንግስቱ ደግሞ እንደተጠቀሰው ሀገሪቷ የምትመራው በመድበለ ፓርቲ ስርዓት ነው። ሆኖም የሌሎች ፓርቲ ዝበድብሽ በየቦታው በተዘጋበት ሁኔታና ይህን ውይይት ለማድረግ አስቸጋሪም ስለሚሆን በነጻነት ለመንቀሳቀስ በየቦታ ያሉ የተቃዋሚ የፓርቲ ጽህፈት ቤቶች እንዲከፈቱም ሀሳብ ቀርቦ ነበረ። ነጻ የሆነ ሚዲያ በሀገሪቷ ውስጥ የለም ማለት ስለሚቻል ይህንን ድርድር ለመከታተልም ሆነ የድርድሩን መንፈስ ህዝባችን በከፍተኛ ደረጃ የሚጠብቆ ስለሆነ ለግል ሚዲያዎችም ክፍት እንዲሆን ነበር እኛ የጠየቅነው። የዛን ጊዜ አባላትም የተወያየበት ሌላው ለሀገራችን ዘለቄታዊ የሆነ ሰላም ለማምጣት በሀገራችን ጉዳይ ያገባናል ለሚሉ ሁሉ በሀገር ውስጥም ሆነ ከሀገር ውጭም ላሉትም የፖለቲካ ድርጅቶች ድርድሩ የድርድሩ አካል እንዲሆኑ መንግስት ይፋ ጥሪ እንዲያደርግላቸው ይሄ ሀሳብ ተነስቷል።
እነዚህ የተነሱ ሀሳቦች ናቸው እንግዲህ እናንተ በሚዲያም በወሬም እንደሰማ ነው የተስማማችሁባቸው ነጥቦች እንዳሉ ተጠቅሷል። እንግዲህ ድርድሩ እንዴት ይካሄድ፣ ምን መልክ ያዝ የሚለው እና ምን ላይ ነው የተስማማችሁት? አቶ ልደቱ።
አራት ጉዳዮች ናቸው ለጊዜው የተነሱት። አሁን በፍሬ ጉዳይ ላይ ውይይት አልተጀመረም። አሁን ምንድነው ኢህአዴግ እንደ ድርጅት ተነሳሽነቱን ወስጄ ጋብዣችኋለሁ አለ። አሁን ወንድሜ እንዳሉት ዘግይቶም ቢሆን ወደዚህ አይነቱ ሁኔታ መምጣቱ በበጎ የሚታይ ነው። እኛም ስንጠይቀው የነበረ ጉዳይ ስለሆነ ማለት ነው። ስለዚህ ምንድን ነው የተደረገው? አንደኛ የድርድሩ አጀንዳዎች ምን መሆን አለባቸው የሚለው አንዱ ነጥብ ነው። በአራት ነጥቦች ላይ ፓርቲዎቹ የየራሳቸውን መነሻ ሀሳብ ይዘው እንዲቀርቡ ነው በጽሁፍ ስምምነት የተደረገው። አንደኛው አሁን እንዳልኩት የድርድሩ አጀንዳዎች ምን መሆን አለባቸው የሚል ነው። እንግዲህ ያኔ ነው ፍሬ ሀሳቦቹ የሚቀርቡት ማለት ነው። አንደኛው እሱ ነው። ሁለተኛው ማን ነው አወያይ መሆን ያለበት የሚለው ነው። ሶስተኛው ውይይቱን መታዘብ ያለበት አካል ማን ነው የሚል ነው። አራተኛ በውይይቱ በየጊዜው በየደረጃው የሚደረስባቸው ስምምነቶች እንዴት ተደርገው ነው በመገናኛ ብዙሃን በምን መልክ ነው መገለጽ ያለባቸው የሚል ሀሳብ ተነስቶ በእነዚህ አራት ነጥቦች እያንዳንዱ ፓርቲ መነሻ ሀሳብ በጽሁፍ ከ15 ቀን በኋላ ይዞ እንዲቀርብ ነው ቀጠሮ የተያዘው። በነገራችን ላይ እኔ በአካል አልተገኘሁም ውይይቱ ላይ፣ ግን የፓርቲያችን ሰዎች ተገኝተው የሰጡኝ ማብራሪያ ይህ ነው አሁን እየተናገርኩ ያለሁት እንጂ በአካል አልነበርኩም። በእነዚህ አራት ነጥቦች ላይ ፓርቲዎቹ ሀሳብ ይዘው እንዲቀርቡ ነው ዞሮ ዞሮ ስምምነት ላይ የተደረሰው። ስለዚህ መሰረታዊ የሆነ አጀንዳ ላይ ውይይት ገና አልተጀመረም።
እንግዲህ ሁለታችሁም ያላችሁት ምንድን ነው ይሄ ጉዳይ መጀመሩ አዎንታዊ ነው ብላችኋል፣ እና አዎንታዊ ነው ስትሉ አንድ የሆነ አዎንታዊ ነው ሊያስብላችሁ የሚችል ያያችሁት ነገር አለ ማለት ነው። እና ወደ አቶ ሙላቱ ልመለስ እና እስቲ አዎንታዊ የሆነበት ምክንያት ቢያብራሩልን።
አዎንታዊ ነው ስንል እኛ በአንጻራዊ ነው፣ ቀደም ሲል ከነበረው ሁኔታ ሙድ አሁን ገዢው ፓርቲና መንግስት ለመደራደር ሰላም ለመፍጠር ለመጀመሪያ ጊዜ ነው ይሄንን ግብዣ የሚያቀርበው እና እንዳለው ሁሉንም የጋበዘው። ስለዚህ ይሄ አሁን ጅምሩ ላይ አዎንታዊ ነው። ነገር ግን ያስከዳል ገና በሂደት ዝርዝር ጉዳዮች አጀንዳ ተይዞ ተወያይተን እልባት እንዳገኝ ነው ሙሉ በሙሉ አዎንታዊ የሚያሰኘው።
አቶ ልደቱ፣
እንግዲህ አዎንታዊ ነው የምንለው ምንድነው? በእኛ በኩል የኢትዮጵያ የፖለቲካ ችግር መፈታት ያለበት በውይይት ነው፣ በድርድር ነው ብለን ከማመን ነው። ሌላ አማራጭ የለውም። ስለዚህ በሩ መዘጋት የለበትም። ግን እስካሁን ድረስ እንቅፋት ሆኖ የቆየው ኢህአዴግ የተጣላ የለም ከተቃዋሚ ፓርቲዎች ጋር መደራደር አያስፈልገኝም እያለ ለረጅም ጊዜ ተቃዋሚ ፓርቲዎችን ሲገፋ ነው የቆየው በአንድ በኩል። ስለዚህ አሁን ከሰማይ በታች ባለው ጉዳይ ሁሉ ለመነጋገር ዝግጁ ነኝ ነው ያለው። ስለዚህ እንደዚህ ያለው ተነሳሽነት መኖሩ ጥሩ ነው። ነገር ግን ይሄ የመጀመሪያ ድርድር አይደለም። ከአሁን በፊትም ተመሳሳይ ድርድሮች ተካሂደዋል። ውጤታቸው ግን የታሰበው ግብ ላይ ሳይደርስ ነው የተኮላሸው እና ኢህአዴግ እነዚያን ድርድሮች የፕሮፓጋንዳ መጠቀሚያ አድርጎ መጨረሻ ላይ ምንም ለኢትዮጵያ ዲሞክራሲ ፋይዳ ሳይኖራቸው ነው የተቋጩት። ስለዚህ ይሄ አሁን የተጀመረው ድርድር የት ይደርሳል የሚለው ገና ወደፊት የሚታይ ነው የሚሆነው። በኢህአዴግ በተግባር እስካላየን ድረስ ሙሉ ቁርጠኝነት አለው ይህን ችግር በሰላም ለመፍታት በድርድር ለመፍታት የሚል እምነት የለም። ምክንያቱም ባለፉት አመታት ከኢህአዴግ አኳያ ያየናቸው ልምዶች እንደዛ አድርገን በአንድ ጊዜ እንድናምን የሚያደርጉ አይደሉ እና አሁንም ኢህአዴግ ምን ያህል በዚህ ርቀት ይሄዳል፣ ምን ያህል ከልብ ይደራደራል፣ ምን ያህል ችግሩን በድርድር ለመፍታት ወስኗል የሚለውን በተግባር ስናይ ነው ልናረጋግጥ የምንችለው እንጂ እስካሁን በነበረን መረጃና ተመክሮ ኢህአዴግ ለዛ አይነት ነገር ዝግጁ እንዳልሆነ ነው የምናውቀው። አንዳንድ ምልክቶችም አሁንም ባሉ። ስለዚህ ምንድነው ዋናው ነገር ግን የኢትዮጵያ የፖለቲካ ችግር ሌላ መፍትሄ የለውም። ዋናው መፍትሄ በመነጋገር በመደራደር ነው መፈታት ያለበት፣ በግጭት አይደለም፣ በጦርነት አይደለም ብለን ስለምናምን ሁልጊዜም ቢሆን በሰላም የሚደረግ ጥሪ በበጎ ነው የምናየው። ውጤቱ ምን ይሆናል የሚለው ግን ቅድም እንዳልኩት ወደፊት የምናየው ነው የሚሆነው።
አቶ ሙላቱ፣ እንግዲህ ድርድር ሊጀመር ነው ተብሏል። ከዚህ ድርድር ድርጅታቸው የሚጠብቀው ነገር ምንድን ነው?
መጀመሪያ ድርድሩን ለመጀመር መንግስት ቁርጠኛ ነው ብለን አሁን አቶ ልደቱ እንዳስቀመጡት ምልክቶች መታየት አለባቸው። ለድርድር የሚያመጡ መንግስት ቁርጠኛ መሆኑን የምናውቅባቸው መንገዶች ሊፈጠሩ ይገባል። ይኸውም ቅድመ ሁኔታዎች አሉ። ለምሳሌ የታሰሩ የፓርቲ አመራር አባላት ባልተገኙበት ድርድር ማካሄድ መቼም ለአንድ ፓርቲ ለሌሎቹም ፓርቲዎች ፓርቲ አባላቸው እየታሰረ ድርድር ለማካሄድ ይቸግራል። በሌላ በኩል ደግሞ ከህዝብ ጋር ተወያይቶ ሀሳብ አቅርቦ ተገናኝቶ በሰላምም ለመሄድ ይሄ አሁን ያለው የአስቸኳይ ጊዜ አዋጅ ማነቆ ነው። ይሄም እልባት ሊያገኝ ይገባል እንላለን። በሌላ በኩል የምንፈልገው ውይይት ሰላማዊ በሆነ መንገድ ለሀገሪቷ ለወደፊት ሰላም የሚያመጣ አንድነትን የሚፈጥር የሀገር ሉዓላዊነትን ለመጠበቅ የሚዲያዎቹ ወሳኝነት አላቸው። እነዚህ ሚዲያዎች ለህዝብ አስተማሪ እንደመሆናቸው መጠን ይሄ የድርድሩን ሁኔታ መከታተል መቻል አለባቸው። ይሄ አንዱ ነው፣ ነጻ የሆነ ሚዲያ እንዲኖር። ሌላው ደግሞ ሁሉንም መጋበዝ ያስፈልጋል። ማዕቀብ ሳይደረግበት በሀገሪቷ ላይ ችግር አለብን ብሎ ያኮረፉ ሁሉ የግዴታ ተገናኝቶ ለዚህ ሀገር የመጨረሻ እና ዘለቄታዊ የሆነ ሰላም ለመፍጠር እነዚህ ሁሉ የድርድሩ አካል መሆን እንዳለባቸው ነው እኛ የምንረዳው። አሁን ለምሳሌ የሙስሊሙ ህብረተሰብ የታሰሩት ሁሉ እነዚህ ሁሉ ተፈቶ ሰላም ተፈጥሮ ድርድሩ ቢካሄድ የበለጠ የሰመረ ይሆናል። ሌላው ደግሞ የኢሃዲግን ጉርጠኝነትን በትክክል ይገልጻል ብለን እናምናለን።
አሁን ከርሶ አባባል እንደገባኝ በመጀመሪያ ደረጃ ድርድር ለማካሄድ የታሰሩት መሪዎች መፈታት አለባቸው። ሁለተኛ ቢያንስ እንግዲህ ካነሷቸው ነጥቦች ሁለተኛ ያስቸኳይ ጊዜው አዋጅ ጉዳይ መነሳት አለበት የሚል እምነት ነው ያለው ድርጅቶ?
አዎ።
አቶ ልደቱ
እንግዲህ በእኛ በኩል እነዚህ ሁለቱ የተባሉት ነገሮች እንዲፈጸሙ እንፈልጋለን። የፖለቲካ ስርዓቶች እንፈልጋለን። ያስቸኳይ ጊዜ አዋጁም እንዲነሳ እንፈልጋለን። ነገር ግን ቅድመ ሁኔታ አናደርገውም። ምክንያቱም በእኛ እምነት ለሰላም በሚደረግ ድርድር ቅድመ ሁኔታ መቅረብ አለበት ብለን አናምንም። ያለምንም ቅድመ ሁኔታ ገዢውን ፓርቲም ኢህአዴግን መደራደር አለብን። እንዲህ አይነቶቹ ጉዳዮች የድርድሩ አካል ሆነው ነው መቅረብ ያለባቸው እንጂ ድርድሩን ለማካሄድ ቅድመ ሁኔታ ሆነው መቅረብ አለባቸው ብዬ አላምንም። ምክንያቱም በኢህአዴግም በተቃዋሚ ቆራም ከዚህ ቀደምም የነበረው አንዱ ችግር ይሄ ነው። ቅድመ ሁኔታ የማስቀመጥ ጉዳይ እንቅፋት ነው የሚሆነው ለመደራደር። ስለዚህ ቅድመ ሁኔታ እንዲሆኑ የምንፈልጋቸውን ነገሮች ቅድመ ሁኔታ አድርጎ ድርድሩ እንዳይደረግ እንቅፋት ከመሆን ይልቅ የድርድሩ የመወያያ ርዕሶች አጀንዳዎች እንዲሆኑ ማድረግ ነው የሚጠቅመው ብለን ነው በእኛ ፓርቲ በኩል የምናምነው። በእርግጥ ሌሎች ፓርቲዎች ሌላ አቋም ሊኖራቸው ይችላል። ያን ደግሞ ማክበር አለብን፣ ምክንያቱም የአቋም ጉዳይ ነው። ነገር ግን ወደ ጥያቄሽ ልመለስና ከዚህ ድርድር ምንድን ነው የምጠብቁት?
አቶ ልደቱ፣ ወደዛ ከመሄዳችን በፊት ወደ አቶ ሙላቱ ልመልሰውና አቶ ምላቱ ገመቹ፣ አሁን አቶ ልደቱ እንዳሉት የአስቸኳይ ጊዜ አዋጅ ካልተነሳ የታሰሩት መሪዎቻችን ካልተፈቱ ለውይይትም አንቀርብም በሚል በቅድመ ሁኔታ መልክ ነው የምታቀርቡት ወይስ እንዴት ነው?
ይህን እናቀርባለን። ክቡር አቶ ልደቱ፣ መቼም እንግዲህ ያልተነካ ግልግል ያውቃል እንደሚባል አይነት የእነሱ ፓርቲ የታሰረ ሰው የለም። በመሪዎች ደረጃም የታሰሩባቸው ሰዎች ላይኖሩ ይችላሉ። ስለዚህ እሱን እንደ ቅድመ ሁኔታ ላያስቀምጡ ይችላሉ። ለእኛ ግን በጣም አስፈላጊ ነው። ምክንያቱም ሊደራደሩ የሚችሉ የፓርቲ መሪዎች ኦልሬዲ ታስሯል። ይሄ በሆነበት ሁናቴ እንዴት ተደርጎ ነው ሰላም መፍጠር የሚቻለው እና ለድርድር መቀመጥ የሚቻለው? እና ስለዚህ የኢህአዴግን ወይም የፓርቲና ገዢው ፓርቲ የሚያደርገውን መከራከሪያ በእኛ መካከል መምጣቱ በጣም አሳዝኖኛል።
እሺ፣ አቶ ልደቱ መልስ ካሉት።
ሁለት ነገር ነው። አንደኛ ይሄ የአቋም ጉዳይ ነው። ይሄ አቋም ደግሞ በእኛ ፓርቲ አሁን የተያዘ አቋም አይደለም። ፓርቲያችን ከተመሰረተ ጊዜ ጀምሮ ለሰላም ድርድር ቅድመ ሁኔታ አለማስቀመጥ መርሃችን ነው። ለዚህ ህዝቡም ያውቀናል። ስለዚህ የአቋም ለውጥ ስላላደረግን አሁን አዲስ ነገር የምናመጣው ነገር የለም። ስለዚህ የአቋም ጉዳይ መሆኑ ወንድሜ ቢረዱት ጥሩ ነው። እኛ የእነሱን አቋም እናከብራለን። ከመነካት ካለመነካት ጋር አናያይዘውም። አቋም ነው። ሁለተኛ በኢንፎርሜሽን ደረጃ እነሱ የታሰረባቸው ሰዎች የለም የተባለው፣ እኛም የታሰሩብን ሰዎች አሉ። ለማስፈታት ጥረት እያደረግን ነው። አመራር ናቸው አይደለም ሌላ ጉዳይ ነው። አመራሮቹም እስር ቤት ስንገባ በነበረበት ወቅት ለድርድር እና ለውይይት ቅድመ ሁኔታ እንዲሆን ፈልገን አናውቅም። ስለዚህ ይህን ጉዳይ ከመነካት እና ካለመነካት ጋር ሳይሆን ከአጠቃላይ የፖለቲካ መርህ ጋር ወንድሜ ቢያዩት ጥሩ ነው። እኛ የእሳቸውን መርህ እናከብራለን፣ እሳቸው ደግሞ እኛን ቢያከብሩ ጥሩ ነው። ስለዚህ ይሄን ቅድመ ሁኔታ ሆኖ እንዲቀርብ ፍላጎት የለንም። አጀንዳ ሆኖ እንዲቀርብ ነው የምንፈልገው። ቅድመ ሁኔታ ሆኖ ግን የሰላም ድርድሩ እንቅፋት ሊሆን ግን አንፈልግም።
እሺ፣ እንግዲህ ቅድም ወደ ተነሳው ከዚህ የድርድር ሀሳብ የምትጠብቁት ምንድን ነው?
ወደ እሱ ስመጣ እንግዲህ ዝርዝሮቹ በአጀንዳው የሚነሱት ጉዳዮች ብዙ ነው ሊሆኑ የሚችሉት። ምክንያቱም ሀገራችን ያለው የፖለቲካ ችግር በጣም ፈርጀ ብዙ ነው። ነገር ግን ዋናው በጥቅሉ ሳስቀምጠው ቁልፉ ጉዳይ መሆን ያለበት በነጻና ፍትሐዊ ምርጫ የኢትዮጵያ ሕዝብ የስልጣን ባለቤት መሆን የሚችልበትን እድል የሚፈጥር ውጤት ነው የምንጠብቀው እኛ። ከዛ ያነሳ አይደለም። በገዢው ፓርቲ በኩል በተለያየ ጊዜ በጣም ተገቢ ያልሆኑ ነገሮች ሲገለጹ እየሰማን ነው። ተቃዋሚዎች በፓርላማ የሚሳተፉበት፣ ጥያቄ የሚያቀርቡበት፣ ክርክር የሚያደርጉበት፣ የፖለቲካ ምህዳሩ በተሻለ ሁኔታ የሚሰፋበት እየተባለ ሲገለጽ እንሰማለን። ይሄ የዚህ ድርድር ውጤት በእንዲህ አይነት ቅንጅብጫቢ ነገር እንዲወሰን አልፈልግም እኛ። ይሄ ድርድር ውጤታማ መሆን ካለበት ፍጹም ነጻና ፍትሐዊ በሆነ ምርጫ የኢትዮጵያ ህዝብ የስልጣን ባለቤት የሚሆንበትን ምቹ ሁኔታ የሚፈጥር ውጤት ነው የምንጠብቀው በእኛ በኩል።
ቅድም ጠቀስ አድርጋችኋል። የኢትዮጵያ ምክር ቤት እንግዲህ ሁሉ እንደሚያውቀው በኢህአዴግ ቁጥጥር ስር ያለ ነው። ሙሉ በሙሉ የኢህአዴግ አባላት የበላይነት ያገኙበት ነው እና በየጊዜው በተለያዩ የሰብአዊ መብት ድርጅቶች የሚነቀፍበት ምሱ ነው እና ይሄ እንዴት ሊለወጥ ይችላል ብላችሁ ታስባላችሁ? ማለት የኢትዮጵያ ተቃዋሚ ኃይሎች በምክር ቤት ቦታ ሊያገኙ የሚችሉበት ዋናው መንገድ ምንድን ነው ትላላችሁ? አቶ ምላቱ፣
ዋናው መንገድ አገሪቷ ዲሞክራሲያዊ የሆነ ስርዓት ከገነባች ሁሉም ብሔር ብሔረሰቦች እኩልነታቸው የተረጋገጠባት ሀገር እስከሆነ ድረስ በነጻ ምርጫ ሁሉ ነገር ከተከናወነ በእውነቱ ያሉ ችግሮች ይፈታሉ የሚል ግምት አለኝ። ስለዚህ ነጻ የሆነ ምርጫ፣ ስልጣኔን በነጻ ምርጫ መያዝ፣ ኃላፊነትን መውሰድ የአገሪቷን የወደፊት እጣ ፈንታ ይወስናል ነው የምንለው። አሁን ግን የተያዘው በአንድ ፓርቲ ነው። አንድ ፓርቲ በራሱ ፍልስፍና ሁሉንም ነገር እያካሄደ ባለበት አሁን እንደምታዩት በየቦታው ጭቅጭቅ፣ ንትርክ፣ እነዚህ ሁሉ የጠሩ አገሪቷ ሰላም የሰፈነባት የሚያደርግ ይሆናል ማለት ነው። ነጻ ምርጫ ከተደረገ፣ ዲሞክራሲያዊ ከሆነ፣ ሁሉ ፍትሃዊ፣ የሰው መብት ከተከበረ እነዚህ ነገሮች ሁሉ እንግዲህ ዝርዝራቸው ብዙ ነው። በዚህ ለመጥቀስ በጣም አስቸጋሪ ነው። ሆኖም ዋነኛው ነጻ ምርጫ ዲሞክራቲክ የሆነ ስራ ከተሰራ አገሪቷ አሁን ካገጠማት ችግር ልትላቀቅ ትችላለች የሚል ግምት አለኝ።
አሁን እንግዲህ ያነሱት ጉዳይ አለ፣ የብሔር ብሔረሰቦች እኩልነት የተረጋገጠባት ሀገር እንድትሆን የሚል ጉዳይ አንስተዋል እና እንዴት ነው በእርሶ አመለካከት ኢትዮጵያ ውስጥ የብሔር ብሔረሰቦች እኩልነት የተረጋገጠበት ነው ሊባል የሚቻለው ምን መልክ ሲኖረው ነው ወይስ እንዴት ነው?
ይሄ በህገ መንግስቱም ላይ የተቀመጠ በደንብ ፌዴራላዊ የሆነ ስርዓት አለ። ይሄ ስርዓት እየተመራንበት ነው። ግን ትክክለኛ ነው ወይ? በተግባር አሳይተናል ወይ? በተግባር ያለው ነገር የግዴታ ያሳምናል። ስለዚህ ትክክለኛ ፌዴራሊዝም፣ እውነተኛ ፌዴራሊዝም መካሄድ አለበት። ስለዚህ የብሔር ብሔረሰቦች እኩልነት በዛ ይረጋገጣል ማለት ነው።
ትክክለኛና እውነተኛ ፌዴራሊዝም ሲሉት በእርሶ እይታ ትክክለኛ ፌዴራሊዝም ወይም ደግሞ ኢትዮጵያ ውስጥ የብሔር ብሔረሰብ መብት የተረጋገጠበት የሚሉት ምን መልክ ሲኖረው ነው?
ብሔሮች፣ ብሔር ብሔረሰቦች የራሳቸውን አካል መርጦ ዲሞክራሲያዊ በሆነ መንገድ ራሳቸውን በራሳቸው ማስተዳደር ሲችሉ ነው።
አሁን ራሳቸውን በራሳቸው ማስተዳደር አልቻሉም ነው የሚሉኝ ያሉት? እንግዲህ
ዋው እንግዲህ እንደሚታየው ነው፣ ይፋ የሆነ ነገር ነው።
እሺ፣ አቶ ልደቱ ወደ መጀመሪያው ጥያቄ እንግዲህ
እንዳልሽው አዳነች፣ ያው ምክር ቤቱ ሙሉ በሙሉ 100% በሚባል መጠን በኢህአዴግ የተያዘ ነው። ምክር ቤቱ ብቻ አይደለም፣ በአጠቃላይ የመንግስት መዋቅሮች በኢህአዴግ ቁጥጥር ስር የዋሉ ናቸው። ተቃዋሚ ፓርቲዎች ከቀበሌ እስከ ፓርላማ ባለው ምክር ቤት ምንም ውክልና የለንም። በስራ አስፈጻሚው ውስጥ ምንም ተሳትፎ የለንም። በህግ ተርጓሚው ውስጥ ምንም ተሳትፎ የለንም። ስለዚህ የአንድ ፓርቲ ብቸኛ አምባገነናዊ የበላይነት የሰፈነበት ሀገር ውስጥ ነው ያለ ነው። ለዛም ነው እንግዲህ ትግል ያስፈለገው፣ ድርድርም የሚያስፈልገው ለዛ ነው። ግን ምንድን ነው ዞሮ ዞሮ በአንድ ፓርቲ የተያዘ ነው እና ከዚህ በኋላ መፍትሄ ወይም ውጤት ሊመጣ አይችልም ብሎ ተስፋ መቁረጥ አይቻልም። ሰላማዊ ትግል ነው የምናካሄደው። የሰላማዊ ትግል ዋናው መሳሪያ ምክክር ነው፣ ክርክር ነው፣ ድርድር ነው። ሰላማዊ ትግል ከዛም የሰፉ ብዙ መገለጫዎች አሉት። ግን ዞሮ ዞሮ በሀሳብ የሚደረግ ትግል ነው። ስለዚህ ተስፋ ቆርጠን ለውጥ አይመጣም ብለን እጃችን አጣጥፈን ልንቀመጥ አንችልም። መቼውንም ጊዜ ቢሆን በማንኛውም ሁኔታ ተስፋ ሳንቆርጥ መታገል አለብን። እንደዛም በመሆኑ ነው ለምሳሌ ደቡብ አፍሪካ ውስጥ ከመቶ ዓመት ትግል በኋላ የአፓርታይድ ስርዓት ወርዶ ኤንሲ ለስልጣን የበቃው ተስፋ ባለመቁረጥ በመታገላቸው ነው። ከዚህ የባሰ ሁኔታ ደቡብ አፍሪካ ውስጥ ነበር። የሰው ልጅ እንደ እንስሳ የሚቆጠርበት ነጭና ጥቁር በአንድ ትምህርት ቤት በአንድ ምግብ ቤት የማይስተናገዱበት ሀገር ነበር። ግን መሪዎቹ ለቆሙለት ዓላማ ተስፋ ሳይቆርጡ በመታገላቸው በመጨረሻ ለሰላማዊ ትግል ለውጥ ማምጣት ችለዋል። አሁንም በቅርቡ ለምሳሌ በርማ ላይ የሆነውን ብናይ ሳንሱኪ ከረዥም ጊዜ እስር ቤት ቆይታ በኋላ ወጥተው ተስፋ ሳይቆርጡ በሰላማዊ ትግል ቀጥለው አሁን በፓርላማ ማጆሪቲ መሆን ችለዋል። ስለዚህ ሰላማዊ ትግል ልክ አስጨራሽ ትግል ነው፣ ተስፋ መቆረጥ የለበትም። በዛ መንፈስ ነው አሁንም መደራደር አለብን የምንለው። ነገር ግን ቅድም እንዳልኩት በኢህአዴግ በኩል ችግሮችን በሰላማዊ መንገድና በድርድር የመፍታት ሙሉ ፍላጎት አለው ወይ የሚለውን በጥርጣሬ ነው የምናየው። ምክንያቱም ያለፈው ልምዳችን የሚያሳየን ነገሮችን በጥርጣሬ በስጋት እንድናይ ነው። በተግባር ምን ያህል ተለውጧል የምንለው እንግዲህ ጥልቅ ተሃድሶ አድርጌያለሁ ብሏል፣ በዚህ ድርድር እናየዋለን። እንደ እስካሁኑ ይሄን ጉዳይ ለታይታ ለዲፕሎማቲክ ኮሚኒቲው ማስተጋሻ ለማድረግ ወይ የፕሮፓጋንዳ ጥቅም ለማግኘት አስቦ ነው ለተደራደር ያለው ወይስ ከልቡ ተለውጦ የኢትዮጵያን ችግር በሰላማዊ መንገድ ለመፍታት ፈልጎ ነው የሚለውን በድርድሩ ሂደት ነው የምናየው። ስለዚህ በዚህ ድርድር ሂደት በእኔ እምነት በሙሉ ዝግጅት መደራደር አለብን። ተቃዋሚ ፓርቲዎች አሁን በመጀመሪያው ድርድር የተገኘ ነው ወደ 22 የምንደርስ ተቃዋሚ ፓርቲዎች ነን። ይሄ ሁሉ ተቃዋሚ ፓርቲ በተበታተነ ሁኔታ ከሚደራደር ተቃዋሚ ፓርቲዎች አንድ ምክክር አድርገው የጋራ አቋም እየያዙ ከኢህአዴግ ጋር መደራደር ቢችሉ የተሻለ ተሰሚነትና ጉልበት ሊኖራቸው ይችላል ብዬ አምናለሁ። እና ይሄን ተቃዋሚ ፓርቲዎች ማሰብና በዚህ ዙሪያም ጥረት ማድረግ አለብን ብዬ አምናለሁ። የኛ ፓርቲ በዚህ ረገድ መግለጫ አውጥቶ ጥሪ እንዳደረገ አውቃለሁ። ሌላው ህዝቡም ደግሞ የዚህ ሀገር ችግር በጦርነት በብጥብጥ ሊፈታ እንደማይችል አውቆ ለዚህ ድርድር ተገቢ ትኩረት ሰጥቶ በገዢው ፓርቲም በተቃዋሚዎችም ላይ ከድርድሩ ሂደት ማፈንገጥ እንደሌለብንና ድርድሩን የሀገርና የህዝብን ጥቅም በማስቀደም እንድንደራደር የራሱን ጫናና ግፊት ህዝቡ መፍጠር አለበት። እንግዲህ ውጤቱም ይሆናል የሚለው በሂደት የሚታይ ነው። እንደ አንድ ጥሩ ጅምር ግን እንቆጥረው እንችላለን።
አቶ ልደቱ አንድ ነጥብ አንስተዋል። እንግዲህ ኢትዮጵያ ውስጥ ያሉት ተቃዋሚ ድርጅቶች ተቀራርበው በመስራት አንድ ሆነው ጠንካራ ሊሆኑ ይችላሉና ከኢህአዴግ ጋር የሚደረገው ድርድርም የበለጠ ጥሩ ውጤት ሊኖረው ይችላል የሚል አንስተዋልና አቶ ልደቱ፣ አቶ ሙላቱ በዚህ ላይ ምን አይነት አመለካከት አሉት?
ልክ ነው። እኛ በመድረክ እኛን ከሚመስሉን ጋር ከጠሩን ሁላችንም መተባበር፣ አብሮ መስራት፣ በጋራ መሄድ ጥንካሬ መሆኑን እንገነዘባለን፣ እናውቃለን። የህዝብን ጥያቄ በትክክል ለማስተጋባትና የፓርቲያችንን አላማና እንትናን የተቀበሉና የሚመስሉን ካሉ አብረን ተባብረን በዚህ በድድሩ ውስጥ አንድ ላይ ሆነን ለመስራት ዝግጆች ነን።
አቶ ልደቱ አንድ ነጥብ አንስተዋል። እንግዲህ የተሃድሶ ጉዳይ በመንግስትም በኢህአዴግም ሌሎች ድርጅቶችም እስከ ህዝብ ድረስ ታች ወርዶ የተሃድሶ ስራ እየተካሄደ ነው እየተባለ ነው እና እዛ ሆናችሁ በቅርብ በምታዩት እንዴት ትገመግሙታላችሁ? አቶ ልደቱ
እንግዲህ ወደ 3-4 ወራት የተሃድሶ እንቅስቃሴ ውስጥ ነው ብሎ ኢህአዴግ በስብሰባ ተጠምዶ ምናልባትም እዚህ ሆነን ስናየው አብዛኛው የመንግስት ስራ የቆመበት ሁኔታ ነው የተፈጠረው። ምክንያቱም በዛ ሂደት ውስጥ ነኝ በሚል በስብሰባ ነው ጊዜውን እያሳለፈ ያለው። በእውነት ኢህአዴግ በጥብቀት መታደስ ከፈለገ እውነቱን ለመናገር ይህን ያህል ጊዜ ቢባክም ችግር የለውም ለተሻለ ውጤት እስከሆነ ድረስ። ግን በየመድረኮቹ የሚደረጉትን ውይይቶች ስናያቸው፣ የውይይቱ ውጤቶች ናቸው ተብለው የሚወጡትን መግለጫዎች ስናያቸው ግን ኢህአዴግ በጥብቅት ታድሷል ብለን አናምንም። ምክንያቱም የተፈጠረውን መሰረታዊ የፖለቲካ ችግር ሊፈታ የሚችል አቅጣጫ አሁንም አልተያዘም። ሁለት ነገር ነው። አንደኛ የችግሩ ምንጭ ምንድን ነው የሚለውን ነገር ኢህአዴግ በተሟላ ሁኔታ እያየው አይደለም። አሁንም የችግሩ ምንጭ ክራይ ሰብሳቢነት፣ ሙስና እንደሆነ ተደርጎ ነው ወይም ደግሞ የመልካም አስተዳደር ችግር ብቻ እንደሆነ ተደርጎ ነው እየተገለጸ ያለው። ግን ይሄ መሰረታዊ ችግሩ የፖለቲካ ሙስና ነው፣ የዲሞክራሲ ጥያቄ ነው፣ የሰብአዊ መብት ጥያቄ ነው፣ የፍትህ ጥያቄ ነው። እነዚህ መሰረታዊ ነገሮች ወደ ጎን ተደርገው እየተዳሰሱ አይደለም በኢህአዴግ። እነዚህ መሰረታዊ የችግሩ ምንጭ መሆናቸው ካልታመነ የዚህ ተሃድሶ ሂደት ውጤት ካለፉት የተሃድሶ እንቅስቃሴዎች የተለየ ይሆናል ብዬ አላምንም። ሁለተኛ ወደ መፍትሄውም ስንመጣ አሁንም ሙስናን በመዋጋት መልካም አስተዳደርን በማስተካከል ችግሩ ይፈታል፣ ችግሩም ሊፈታ የሚችለው በእኔ መንገድ ነው የሚል አስተሳሰብ በኢህአዴግ በኩል ቀጥሏል። አሁን ይህም የተሃድሶው እንቅስቃሴ ችግር ያለበት መሆኑን የሚያሳይ ነው። ይሄ ችግር የሚፈታው መሰረታዊ የሚባለው የኢትዮጵያ ህዝብ የፖለቲካ ጥያቄዎች በአግባቡ ሲመለሱ ነው። መሰረታዊ የሆነ የፖለቲካ ስልጣን ጥያቄ አለ፣ የዲሞክራሲ ጥያቄ አለ፣ የሰብአዊ መብት ጥያቄ አለ፣ የፍትህ ጥያቄ አለ። እነዚህ መልስ ካላገኙ ታጥቦ ጭቃ ነው የሚኮነው። ከአመት ከሁለት አመት በኋላ ባለፈው ያየነው አስጠቃቂ ብጥብጥ መልሶ ይመጣል የሚል ስጋት አለ። ስለዚህ አሁን የተጠየቀው ከእኛ ጋር የሚካሄደው ድርድርም ውጤት ያመጣል ወይስ አያመጣም የሚለውን በጥርጣሬ እንድናይ የሚያደርገን አንዱ ችግር ይሄ ነው። ድርድሩ ላይ ጠንካራ ሆነን መቅረብ፣ አንድ ሆነን መቅረብ ለተቃዋሚዎች የሚጠቅመን ከዚህም አንጻር ነው ብዬ አምናለሁ። መሰረታዊ የሆነ የህዝብ አስተሳሰብን ይዘን የምንቀርብበት መድረክ መሆን አለበት። 22 ፓርቲ 22 ሀሳብ እያቀረብን ይህን ድርድር ውጤታማ እናደርገዋለን የሚል እምነት የለኝም። በመታገል ረገድ አንድ መሆን እንኳ ባንችል ቢያንስ ድርድሩን ለማካሄድ በመለስተኛ ፕሮግራም መሰረታዊ በምንላቸው የዲሞክራሲ የሰብአዊ መብት ጥያቄዎች አንድ አይነት ሀሳብ ይዘን ከስርዓቱ ጋር መደራደር ብንችል እውነቱን ለመናገር እኔ በእኔ እምነት የተሻለ ውጤት እናመጣለን ብዬ አምናለሁ።
እሺ አቶ ሙላቱ በዚህ በተሐድሶ ጉዳይ ላይ ያሉት አመለካከት?
በዚህ በተሐድሶ ላይ ያዲግ አሁን በጥልቅ ታድሽ ያለው ነገሮቹን ሁሉ ከስር መሰረቱ አጥንቼ ችግሮቹን ሁሉ ለመፍታት ተዘጋጅቻለሁ ነው የሚለው እና በዚህ ምክንያት ከላይ ከካቢኔው ጀምሮ እስከ ታች ድረስ ያሉትን አመራሮችን ሁሉ እየቀያየረ ሰዎችን ወንበር እየቀያየሩ ያሉት ናቸው። ስርዓቱ ግን ያው ነው። የኢትዮጵያ ችግር መሰረታዊ ነው። የኃይለ ሥላሴ መንግስት የጣለና ደርግን ወደ ስልጣን ያመጣው መሰረታዊ ጥያቄዎች ነበሩ። እነዛ መሰረታዊ ጥያቄዎች ሳይፈቱ ደርግን በዛው አይነት ስለቀጠለ እንደገና ደርግም የኃይለ ሥላሴን ፈለግ ተከተለ፣ መንግስትም ወደቀ፣ ኢህአዴግም መጣ። አሁን ኢህአዴግም የሚሰራው እነዚህን መሰረታዊ ጉዳዮች፣ የሀገር ጉዳዮች፣ የስልጣን ጉዳዮች፣ አሁን ቅድም የተጠቃቀሱት ነገሮች ሁሉ ከተሟሉ እዚህ ሀገር ውስጥ ጫጫታም የሚያስነሳ ነገር የለም። አንድነቱንም መጠበቅ ይቻላል። ስለዚህ እነዚህ መሰረታዊ የሆኑ ጉዳዮች አሁን በዚህ በምናደርገው ድርድር አንድ በሚያደርጉን ነገር ፖለቲካ ፓርቲዎች በአንድነት ሊሄዱ ይችላሉ። በሚለያዩት ጉዳይ ላይ ሞገ ልዩነታቸውን አስረድቶ የትም ሀገር አንድ የሆነ አቋም ላይኖር ይችላል። በተለያየ አቋም እነዚህን ሁሉ መፍታት መቻል አለብን። ካሁኑ በተቻለ መጠን ችግሮችን የምንፈታበት መንገድ ሊፈጠር ይገባል ነው እኛ የምንለው። በእኛ ፓርቲ አቋማችንም ይሄ ነው እና ስለዚህ በየጊዜው ይሄ የሚነሳው አንዱ መንግስት ወድቋል፣ ሌላው መንግስት ሲነሳ ከተቃዋሚው ጋር የሚመጣ ከሆነ አገራችን መቼ ነው ሰላም የሚሰፍንባትና ወደ እድገት ደረጃ የሚደርሰው? ይሄ ነው እኛን የሚያሳስበን።
እሺ እንግዲህ አሁን ልናጠቃልል ነውና እስካሁን ያልተጠቀሰ ለመናገር የምንፈልገው ነገር አለ የምትሉት ካለ አቶ ልደቱ?
አይ እኔ እንግዲህ ቅድም ትንሽ ያልኩትን ለማጠናከር ነው። እኔ ዋናው ህዝቡ ለዚህ ጉዳይ ትኩረት መስጠት አለበት። ብጥብጥ፣ ጦርነት የኢትዮጵያን ህዝብ ምን ያህል ዋጋ እንደሚያስከፍል ከማንም በላይ የኢትዮጵያ ህዝብ ያውቃል። ዋጋ እየከፈለበት ነው ያለው፣ ዋጋ ከፍሎበታል። ስለዚህ የኢትዮጵያ ችግር መፈታት ያለበት በሰላማዊ መንገድ በድርድር ነው፣ በፖለቲካ ትግል ነው። ጉዳዩ ደግሞ የማንም አይደለም፣ የገዢውን ፓርቲ የተቃዋሚ ፓርቲዎችም ሳይሆን የዚህ ጉዳይ ዋና ባለቤት ሳይደመር ሳይቀነስ የኢትዮጵያ ህዝብ። ስለዚህ የኔ እምነት ምንድን ነው? ይሄ ድርድር ለሀገር በሚጠቅም መልኩ፣ ለህዝብ በሚጠቅም መልኩ እንዲቋጭ ከተፈለገ የጉዳዩ ዋና ባለቤት የሆነ የኢትዮጵያ ህዝብ ትኩረት ሊሰጠው ይገባል፣ ሊከታተለው ይገባል። እየተከታተለም ደግሞ ኢህአዴግም ሆነ ተቃዋሚዎች ከህዝብ ጥቅምና ፍላጎት ውጪ ካፈነገጡ ሀየ ሊላቸው ይገባል፣ የራሱን ጫና ተጽዕኖ ሊያሳድርባቸው ይገባል ብዬ አምናለሁ። እና እኔ ሁላችንም ገዢውን ፓርቲ ተቃዋሚዎችን ለህዝብ ጥቅምና ፍላጎት ከተገዛ ከራሳችን የፖለቲካ ጥቅም ይልቅ የሀገርን ጥቅም ካስቀደምን ይሄ ድርድር ውጤታማ ይሆናል የሚል ተስፋ አለኝ። ስለዚህ ህዝቡ ይሄ ጉዳይ የሀገር ጉዳይ መሆኑን የራሱ ጉዳይ መሆኑን ተገንዝቦ ልዩ ትኩረት ሰጥቶ እንዲከታተለው ነው በዚህ አጋጣሚ ጥሬን የማደርገው።
እሺ አቶ ሙላቱ፣
ይሄ ድርድር የሚደረገው ለሀገር ሰላም፣ ለሀገር አንድነት፣ ለሀገር ለወደፊት ትልቅ ልማት ስለሆነ የህዝብ ትብብር ከፍተኛ ነው። ህዝብ ያልተባበረ ከህዝብ ፍላጎት ውጪ የሚደረጉ ነገሮች ሁሉ ከንቱ ናቸው። ይሄ እምነታችን ነው። ስለዚህ የሚደረጉ ሁሉ ኢህአዴግም ገዢው ፓርቲም ራሱ ይሄንን ከህዝብ ጥቅም አንጻር በማየት ለዚህ ድርድር ከፍተኛ ግምት ሊሰጠው ይገባል ነው እኛ የምንለው። ከፍተኛ ግምት በኢህአዴግ በኩል ከተሰጠ ሌሎች ፓርቲዎች ደግሞ አንዳንድ ችግሮችን በመፍጠር ድርድሩ እንዳይካሄድ ምክንያት ከመፍጠር በተቻለ መጠን ትክክለኛውን ነገር ይዞ ድርድሩ ተካሂዶ ሰላም ወርዶ ሁሉም አካል አንድ የሚሆንበት ነገር መፍጠር ይቻላል ነው የምንለው። ከሁሉም ጠረጴዛ ተሰብስቦ ተወያይቶ ነገሮችን ፕሮብሌሞችን መፍታት የግዴታ በኃይላችን ሊሆን ይገባል ነው እኛ የምንለው። ይሄ ከተደረገ ነገሮች ሁሉ ይፈታሉ፣ ፕሮብሌሞቹ ሁሉ ሊቋጩ ይችላሉ የሚል ግምት አለኝ።
እሺ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኛም እናመሰግናለን።
በጣም እናመሰግናለን ወይዘሮ አዳነች።